the voice of America.
ኢህአዴግ ከሌሎች 21 የተቃዋሚ ፓርቲዎች ጋር ድርድር ለማካሄድ በሚረዱ አሰራሮች ላይ ለመወሰን የሚያስችል ስምምነት ደረሰ ይላል ከአዲስ አበባ የደረሰን ቀዳሚው የዕለቱ አብይ ርዕስ። ገዢው ፓርቲ ኢህአዴግ የሥነ ምግባር ደንቡን ካልፈረሙ ተቃዋሚ ፓርቲዎች ጋር ለመደራደር ሲወስን ከዓመታት ወዲህ ይህ መጀመሪያ መሆኑም ተገልጧል። ለቅድመ ድርድር ውይይቱ የተሳተፉ የአንዳንድ ተቃዋሚ ፓርቲዎች አመራር አባላት ድርድሩ ዛሬ በተጀመረበት አቅጣጫ የሚሆን ከሆነም ልዩ ይሆናል ብለዋል። መለስካቸው አመሃ እነሆ ዝርዝሩ ይዟል።
ከጥቂት ቀናት በፊት የገዢው ፓርቲ ኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ በኢትዮጵያ ውስጥ በሀገር አቀፍ ደረጃ ተደራጅተው በህጋዊ መንገድ ከሚንቀሳቀሱ ተቃዋሚ ፓርቲዎች ጋር ፓርቲያቸው ለመደራደር ዝግጁ እንደሆነ ለሀገር ውስጥ መገናኛ ብዙሃን ይፋ አድርገዋል። በዚሁ መሰረት ዛሬ ኢህአዴግን ጨምሮ 22 በሀገር አቀፍ ደረጃ የተደራጁ ናቸው የተባሉ ፓርቲዎች በተወካዮች ምክር ቤት የመንግስት ተጠሪ መሰብሰቢያ አዳራሽ ተሰብስበው ወደፊት ይደረጋል የተባለው ድርድር እንዴት ባለ ዘዴ ወይንም አሰራር መሄድ አለበት የሚለውን ለመወሰን ከሚያስችል ስምምነት መድረሳቸው ታውቋል። በውይይቱ ከተሳተፉ ፓርቲዎች ቪኦኤ ጥቂቶቹን አናግረዋል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደ ተሰብሳቢ ፓርቲዎቹ የተስማሙባቸው 4 ነጥቦችን አብራርተውልኛል።
የመድረኩ አመራር ወደፊት ምን ይሁን፣ ማን ይምራው፣ እንዴት መመራት አለበት፣ በገለልተኛ አካል መመራት አለበት፣ በገለልተኛ ተቋም መመራት አለበት ወይስ ከዚሁ ከፓርቲዎች የተወጣጣ አካል የሚመራ ይሆናል፣ የትኛው የተሻለ ይሆናል የሚለውን አንድ። ሁለተኛ ይህንን ስናደርግ ደግሞ ታዛቢዎች ከሀገር ውስጥም ውጭም ያሉ በዚህ በዲሞክራሲያዊ ስርዓት ሂደት ውስጥ ጠንካራ አስተሳሰብ የሚያራምዱ አካሎች ካሉ እነሱ የሚጨመሩበትን፣ ከዛ በተለየ የድርድር ሂደቱን በሚመራበት አሰራር ስርዓት ላይ ምን መደረግ አለበት፣ የአሰራር ስርዓቱ የንግግርም ሊሆን ይችላል፣ የአመራርም ሊሆን ይችላል፣ የአዘጋገብና ለሚዲያ ተደራሽ የሚደረግበትም ሁኔታ ሊሆን ይችላል። ከዛ መጨረሻ ላይ በየጊዜው በየድርድሩ ወቅት መጨረሻ ላይ በሚደረስበት የጋራ መግባባት ጋዜጣዊ መግለጫ ይሰጣል ብዙ ጊዜ። ስለዚህ ይህን ጋዜጣዊ መግለጫ የሚሰጠው አካል ምን ይሁን፣ የዛም ራሱ የአሰራር ስርዓት መዘርጋት ስላለበት በእነዚህ ጉዳዮች ላይ ፓርቲዎች የራሳቸውን ሀሳብ በጽሁፍ ደረጃ በዚህ በአራቱ ላይ ተንተርሰው የጽሁፍ ማብራሪያዎችን ይዘው ለቀጣይ ስብሰባ እንዲቀርቡና በቀጣይ በዚህ አሰራር ስርዓት ላይ ወስነን ወደ ድርድር የሚያስገባልን ሂደት እንድንጀምር ያስችለናል ተብሎ ይህንን መሰረት አድርገን ነው የተለያየ።
ከ1997 ሀገር አቀፍ ምርጫ ጥቂት ዓመታት በኋላ በተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት አባል ካልሆኑ ወይንም በ2000 ምርጫ ላይ የተሰናደውን የፓርቲዎች የምርጫ ስነ ምግባር ደንብን አንፈርምም ካሉ ተቃዋሚ ፓርቲዎች ጋር ኢህአዴግ ለድርድር ለመቀመጥ ፈቃደኝነቱን ሲያሳይ ይሄ የመጀመሪያው መሆኑ በተለያዩ መገናኛ ብዙሃን እየተዘገበ ነው። ከዚሁ ጋር የተያያዘ ሳይሆን አይቀርም በዛሬው ስብሰባ ላይ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ፣ የመላው ኢትዮጵያ አንድነት ድርጅት መያድና ሰማያዊ ፓርቲ በ2 አመራር አባሎቻቸው ተወክለዋል። መኢአድን ወክለው በዚህ ስብሰባ ላይ የተገኙት ምክትል ሊቀመንበሩ አቶ ሙሉጌታ አበበ ስብሰባውን አስመልክተው ከዚህ በፊት ካዩት የተለየ ነው ብለዋል።
እንደ ጅማሬው ወይም እንደ መጀመሪያው ዛሬ እንደጀመርነው ክፍት የሚሆን ከሆነ አይነቱ ከዚህ በፊት ከነበሩ ድርድሮች ትንሽ ለየት ሊል ይችላል። ምክንያቱም ከዚህ በፊት የነበሩ ድርድሮች እኛ ነበርንባቸውና ስንደራደር ፓርቲዎች በተለይ ሰበሰቡ ነበር። ኢህአዴግ አንድ ጊዜ ሰበስባል፣ ኢህአዴግ ከዛ ሲከተል ኢዴፓ ሲከተል ቅንጅት እንዲህ እያለ በተለይ የሚሰራበት ሂደት ነበር የነበረው ድርድሩ ላይ ማለት ነው። አሁን ግን ሁሉም ፓርቲዎች ኃላፊነት ለሚሰማው ለህሊናው ላደረ አካል ገለልተኛ ለሆነ አካል እንሰጣለን ኃላፊነቱን። ጥያቄያችንን እናቀርባለን፣ አጀንዳችንን አብረን ተግባብተን እንቀርጻለን። በአጀንዳው መሰረት ቅደም ተከተል እያየን እንሄዳለን። በአንዱ አጀንዳ ውሳኔ ሲሰጥ ያ ውሳኔ የተሰጠበት አጀንዳ ተግባራዊ ሳይሆን ወደ ሌላው አጀንዳ እንገባለን የሚል እምነት የለኝም። እነዚህ ነገሮችና ሜዳው ለገለልተኛና ታማኝ ለሆነ አካል ክፍት መሆኑ ድርድሩን ልዩ ያደርገዋል።
ሌላውን የስብሰባ ተሳታፊ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን በድርድሩ አካሄድ ላይ እና አሰራር ላይ ስምምነት ቢደረስ በድርድሩ ላይ ከአጀንዳዎቹ ሁሉ ቀዳሚ አጀንዳ መሆን አለበት ብሎ ፓርቲያችሁ የሚያቀርበው ምንድን ነው ብያቸው ነበረ።
ለሌሎች
ከሌላው ፓርቲ በተለየ አባሉ አመራሩ ደጋፊው ሁሉ ታስሮበት ያለ ፓርቲ ነው። እንደ ፓርቲ አባሎቹ አመራሮቹ ደጋፊዎቹ እንዲፈቱለት ያለ አግባብ የታሰሩ ሁሉ ዜጎች እንዲፈቱ በዚህ ባስቸኳይ ጊዜ አዋጅ የተጠረነፈው ሀገር እንዲፈታ በጠቅላላ የመጀመሪያ ጥያቄው ነው የፓርቲው። ከዛ በኋላ አፋኝ ህጎች ኢሚዲየትሊ እንዲሰረዙ ይጠይቃል። ከዛ ቀጥሎ ደግሞ የተቋማት ድክመት አለ ተግባር መነረ ተቋማት ድክመት አለ። እንደዚህ እያልን ደረጃ በደረጃ አጀንዳዎችን እናቀርባለን።
ገዢው ፓርቲም ሆነ መንግስት ከተቃዋሚ ፓርቲዎች ጋር ድርድር እንደሚያደርግ ፍንጭ መስጠት ከጀመረ ወራት ተቆጥረዋል። የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ፓርላማው ስራውን በጀመረበት ዕለት ለሁለቱ ምክር ቤቶች የጋራ ስብሰባ ባደረጉት የፖሊሲ ንግግር ወቅታዊውን የሀገሪቱን ፖለቲካዊ ችግሮች ለመፍታት ከተቃዋሚ ፓርቲዎች ጋር ውይይት ማድረግ አስፈላጊ እንደሆነ መጠቆማቸው አይዘነጋም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጥቂት ሳምንታት በፊትም ለውጭ ሀገር ጋዜጠኞች መግለጫ ሲሰጡ ይህንን ድርድር ለማካሄድ በመንግስት በኩል ዝግጅቶች እየተካሄዱ መሆናቸውን እንደገለጹ ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።